በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በሚታዋስነው አብዓላ ተብላ በምትጠራ ቦታ ላይ በየቀኑ እየተዘነዘረ ነው በተባለ ጥቃት የከተማዋና የአካባቢው ነዋሪዎች ከቀያቸው ሙሉ በሙሉ መፈናቀላቸውን የከተማዋ አስተዳደር ገለጠ። የአፋር ክልል መንግስት ለጥቃቱ ህወሓትን ሲከስ ህወሓት በበኩሉ እስካሁን በዚህ ጉዳይ ላይ በይፋ ያወጣው መግለጫ የለም። ካሁን ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት ተሰንዝሯል መባሉ ተመልክቷል። በሌላ በኩል ተፈናቅለው በተለያዩ ቦታዎች የሚገኙ ህብረተሰብ ክፍሎች መጠለያ፣ የምግብና የመድኃኒት አቅርቦት ችግር እንዳለባቸው ለአሜሪካ ድምጽ ገልጠዋል። መስፍን አራጌ ዝርዝሩን ይዟል።
የአብዓላ ከተማ ከንቲባ አቶ ጣሂር ሐሰን ከመቀሌ 40 ኪሎ ሜትር ርቀት ላይ ስለምትገኘውና ሁለቱን ክልሎች በቅርብ ስለምታዋስነው አብዓላ ከተማ ሲያስረዱ ህወሓት ተቆጣጥሯቸው ከነበሩ የአማራና አፋር ክልሎች ለቆ ከወጣ በኋላ አብዓላ ላይ ተደጋጋሚ ጉዳት ማድረስ ቀጥሏል ይላሉ። አብዓላ የአፋር ክልል የንግድ ከተማ ስትሆን በአብዛኛው አፋር፣ የትግራይና የሌሎች ብሔር ነዋሪዎችን ጨምሮ በአጠቃላይ ወደ 50 የሚገመት ህዝብ ይኖርባት እንደነበር ቀደም ሲል ይወጡ የመንግስት የቁጥር መረጃዎች ይጠቁማሉ። ከንቲባ አቶ ጣሂር አሁን ነዋሪዎቿ በየቀኑ ከህወሓት ኃይሎች እየተሰነዘረ ነው ባሉት የከባድ መሳሪያ ጥቃት ህይወታቸውን ለመታደግ ወደ አቅራቢያቸው የአፋር ወረዳዎች መሰደዳቸውን ገልጸዋል።
አሁንም ድረስ ያው አላቋረጠም ንጹሃንን መደብደብ፣ በከባድ መሳሪያ መደብደብ እስካሁን አላቆመም። በእግረኛም ያው ወረራ እየሞከረ ነው። ያው መጀመሪያው ያው እንደሚታወቀው በየአካባቢው የሚያደርገውን ወረራና የንጹሃን ጭፍጨፋ ሙከራ ነው ያደረገው። ያኔ አልተሳካለትም። እስካሁን ግን አላቋረጠም። እስካሁን በከባድ መሳሪያ ንጹሃንን እየደበደበ ነው። በእግረኛም እየሞከረ ነው። ዘረፋ ለማድረግም ሙከራ እያደረገ ነው። ቢሆንም ግን ያው እንግዲህ አልተሳካለትም። ወደ ላይ ተመልሷል። ስቲል የቆመ ነገር የለም። ከባድ መሳሪያም እየተኮሰ ነው። ከከተማ ርቀት ባለው ቦታ ላይ ነው የሚገኘው።
አያይዘውም በጥቃቱ ከንጹሃን ሰዎች ሞት በተጨማሪ የአምልኮት ቦታዎች፣ የመንግስት ተቋማትና የግል ባለሀብቶች ንብረት እንደወደመ ዘርዝረዋል። አቶ ጣሂር በሰውና በንብረት ላይ ደረሰ ያሉትን ጉዳት በቁጥር ለመግለጽ እየተካሄደ ነው ያሉትን ጥናትና ማጣሪያ መጠበቅ እንደሚያስፈልግ ተናግረዋል።
አሁን ጥናቱን አልጨረስነውም። በጣም ብዙ ንብረት አለ። በተለይ የሃይማኖት ተቋማት፣ እስልምና ሃይማኖት ተቋማትም፣ መስጂዶችን፣ እዛ በዓላ ላይ ያለው ቤተክርስቲያን ከላይ በሚወረውሩት ከባድ መሳሪያ ፈራርሰዋል። ጉዳቱ እየተጠና ነው። የግለሰብ ቤቶች፣ ሰው ህይወት ላይም በጣም ከባድ ጉዳት ነው እያደረሱ ያሉት በከባድ መሳሪያ ማለት ነው።
የአፋር ክልል መንግስት ህወሓት አሁንም ድረስ ጥቃት ማድረስ ቀጥሏል ሲል ላቀረበው ክስ ከህወሓት በኩል እስካሁን በቀጥታ የተገኘ ምላሽ የለም። ወደ ክልሉም የስልክ አገልግሎት ባለመኖሩ በዚሁ ጉዳይ ላይ በቀጥታ ደውለን ምላሽ ለማካተት ያልቻልን ሲሆን ከዚህ ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት መሰንዘሩን ገልጿል። ከዚህ ቀደም አሁን ክልሉን በማስተዳደር ላይ የሚገኘውና ራሱን የትግራይ መንግስት በሚል የሚጠራው አካል ባወጣው የጽሁፍ መግለጫ ከ250 የሚልቁ የትግራይ ተወላጆች በማንነታቸው ብቻ አብዓላ ውስጥ መገደላቸውን መግለጹ ይታወሳል። ከ900 የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ መገደዳቸውን፣ የተፈናቀሉትም በዋናነት ሴቶች፣ የእድሜ ባለጸጎችና ህጻናት መሆናቸውንም መግለጹ ይታወሳል። ቁጥራቸው ለጊዜው ያልታወቀ ሲል የገለጻቸው ሰዎችም ታስረው ወደ ሰመራ መወሰዳቸውንና በድርጊቱ ላይ የኤርትራ ሰራዊት ተሳትፏል ሲል ከሶ ነበር። በሌላ በኩል በንግድ ስራ ይተዳደሩ እንደነበር የገለጹት የአብዓላ ከተማ ነዋሪው አህመድ ሙሳ 6 ልጆቻቸውና የእድሜ ባለጸጋ አባታቸው ተፈናቅለው ከፊሎቹ ወደ በርሃሌ፣ ቀሪዎቹ ደግሞ ወደ ሌላ አካባቢ ለመሰደድ እንደተገደዱ ተናግረዋል።
በዓል ላይ ከተጀመረው ውጊያ ውስጥ እዛው ነዋሪ ነበርንና በጣም በአስቸጋሪ ታሰብ የተጀመረው ውጊያ ላይ ያው ተፈናቅለን ምንም ሳንይዝ ያው በባዶ ሆኖ የወጣ ነው። ልብስም ልጆቹም ልጅ ወዴት እንደሄደ አባት ወዴት እንደሄደ ሳይታወቅ እዛው የቀረው ንብረት እንኳን ህጻናት የምናነሳበት መንገድም ክፍተትም አልነበረም። በኋላ ያገኘ ሬሳውም እንደሞት ያው መሞቱም መቅረቱም ያልታወቀበትም አለ። አውሬ የበላም አለ። ያው እኛ አሁን ረብቲ አካባቢ ነው ያለ ነው። ያው አቅም ያለው በእግር ጉዞ ነው የወጣ። በመሀል ከባድ መሳሪያ ገደለውም መንገድ ላይ ገደላ በወርወራ በምናምን ሞትም አለ። ሁሉም ለራሱ ህይወት ልጅም ሳትል ምን ሳትል ሩጫ ነበር።
ለጊዜው ማረፊያቸውን ረብቲ ወደምትባል አነስተኛ ከተማ ያደረጉት አቶ አህመድ በስደት ሂደቱም ውስጥ አሳዛኝ ሰብአዊ ጉዳቶች ደርሰዋል ብለዋል።
ብዙ ከሳራ ደርሶብናል። እንግዲህ መቋቋሚያም የለም እኔ የለ ያው የሚበላም የሚጠጣም ያው የምትጠለል የሚቻልበት እንኳን የሌለም ማህበረሰብ ያው ምን እንደሚያስፈልግ ዛፍርም እንደሚኖር ለጅም ህፃንም ይዘህ አይኑን እያየህ እንግዲህ እንባ ማንባት ነው እንጂ።
ሌላው አባአላ ውስጥ በንግድ ስራ አስተዳደር ነበር ያሉት መሐመድ ሳልህ የህወሓት ኃይሎች በሚሰነዝሩት የከባድ መሳሪያ ጥቃት ምክንያት አካባቢያቸውን ለቀው ወራብቴ ከተማ መምጣታቸውን ይናገራሉ።
ግንጻ በከፈተ ጦርነት በከባድ መሳሪያ ከተማውን ሲደበድብ ለብቻሳሩን ማህበረሰቡም እንዳለ ነው ተፈናቀለው። በሌሊት ነው የወጣ ነው መኪና ማይገኝም በዛ ሰዓት ንብረቱም እንዳለ እዛው ጥለን ነው የወጣ ነው። አሁንም መጠቀም ብዙ መላገኘንም ታይለን ያለ ነው። አሁን ከረብቲ ከፍ ብለው ረብቲ የሚባል አካባቢ
መጠለያም አላገኛችሁም?
መጠለያ ያገኙም አሉ ግን አብዛኛው ብዙዎቹ አላገኙም። አጠቃላይ ከተማ ማህበረሰብ እንዳለን ስላለ ከተማ አሁን ረብቲው ራሱ ትንሽ ከተማ ነች።
ከተማ መሸከም ከሚገባት በላይ በርካታ ተፈናቃዮችን እንደያዘች የሚጠቁሙት አቶ መሐመድ በዚህም ምግብና መጠለያ ማግኘት አስቸጋሪ ሆኗል። አሳሳቢ የመድኃኒት እጥረት ተከስቷል። ከመንግስት በኩል የሚደረገውም ድጋፍ ህይወትን ለማቆየት እንጂ በቂ አይደለም ብለዋል። አስተያየት ሰጪው የአካባቢው ተጋግዞና የመኖር ባህል ባይኖር ጉዳቱ አስከፊ ሊሆን እንደሚችል ጠቅሰዋል። ላፍታ ባገኙት አጋጣሚ ወደ አባአላ ተመልሰው ንብረታቸውን ለመመልከት ሙከራ አድርገው እንደነበር ያስታወሱት አቶ መሐመድ የንግድ ድርጅታቸውን ባለበት እንዳላገኙት ተናግረዋል። ወደ ከተማዋ ለመዘረቅ ሙከራ አድርገው ነበር ያሏቸው የህወሓት ኃይሎች አካባቢውን መዝረፋቸውንና መውሰድ ያልቻሉትንም ማውደማቸውን አመልክተዋል።
ተመልሰን ስታይ እንዳለ ተገርፏል። ደግሞ እዛ በሌሊት ገብቶ ነበር እነሱ በሰዓት የለም ከተማው ደቋል። በዛ ሌሊት ከተማ ገብቶ ከተማ ላይ የነበረው ንብረት እንዳለ ፈረካክሶ የወሰደው ወስዶ ፈረካክሶ ነው ሄደው እንዲቡተክ ንብረት የለም።
በሌላ በኩል የአብአላ ከተማ ከንቲባ ከ60 ሺህ የሚልቁ ተፈናቃዮችን በሶስት መጠለያ ካምፖች ለማሰባሰብ ቢሞከርም አሁንም በተበታተነ መንገድ ተፈናቅለው የወጡ ሰዎች መኖራቸውን አመልክተዋል።
በጣም በየቦታ ተበታትኖ ነው የነበረው መጀመሪያ አካባቢ ህዝቡ ማለት ነው። ስለዚህ ወደ ሶስቱም የመሰብሰብ ስራ ጀምረን ያው በሶስት ቦታ ላይ አስፍረናቸዋል። እዛ ላይ ነው አሁን በሶስት በተመረጡ ሶስት አይዲፒ ሴንተሮች ላይ ነው አሁን ድጋፍ ተጀምሮ ያለው ማለት ነው። አሁን ተጀምሯል እዛ በየቦታው ላይ ማለት ነው። ቦታዎቹ ቢድሉ ይባላል፣ ሁለተኛው ደግሞ ኡርኩዲ ነው፣ ሶስተኛ ደግሞ ያው ጉቤ ነበረ። ጉቤ ባደረግነው ጥናት አሁን ላይ እዛ ለማሰር ትንሽ ችግሮች ስላጋጠሙ ወሰማ ላይ ነው ያደረግነው። እዛ ሶስት አይቶች ላይ ሆኖ የሚረዱ ሰዎች ወደ 30 ሺህ አካባቢ የሚሆኑ ሰዎች ናቸው። ሊጨምር ይችላል። በየርቆ ሂዶ የነበሩ ሰዎች ገና አሁን እየተመለሱ ያሉበት ሁኔታ ገና ስላለ ማለት ነው። እነሱ በሚተኩሱት መሳሪያ በጣም ብዙ ንጹሐን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሂዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም።
ለተፈናቀሉ ሰዎች በክልሉና በበጎ አድራጊ ተቋማት በኩል ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋት አንጻር ድጋፉ አነስተኛ መሆኑን ያስታውሱት ከንቲባው ለአገር አቀፍና ለዓለም አቀፍ ማህበረሰብ የእገዛ ጥሪ አስተላልፈዋል።
የክልሉ መንግስት ድጋፍ እያደረገ ነው፣ የተለያዩ ግብረሰናይ ድርጅቶችም ድጋፍ እያደረጉ ነው። ቢሆንም ግን በቂ አይደለም። በጣም ድጋፍ ያስፈልጋል። እያንዳንዱ በየአካባቢ ያሉ ህዝብ በጣም ተበታትኖ እየተቸገረ ያለበት ሁኔታ ስላለ፣ በብርድም በረሃብም እየተቸገረ ያለበት ሁኔታ ስላለ አሁንም ትልቅ ድጋፍ እንፈልጋለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።